should be chosen on that.
And then I think so, the other one.
Where is he? Tommy. Nay, where is he? Do you touch your own hands and you touch it? እግዚአብሔር የዘላለም አምላክ ደግሞ ወፊትህ ቆመናል። ስለ ልጆቻችን እንለምን፣ ልናመሰግንህ። መልካም አምላክ አንተ ስለሆንክ እግዚአብሔር ወይ ለአንተ ለመስጠት ቆመናልና በጌታ በኢየሱስ ክርስቶስ ስም አንተ ተረከበን። እግዚአብሔር የዘላለም አምላክ በፊትህ የሚገባውን ጸሎት አንተ ስለማትጥል ሰው ስላልሆን ካንተ ስለማትረሳ እግዚአብሔር ዘላለም አምላክ ያይጥን ጃሳላፊው ዮሴፍን ፈጽሞ ረሳው። አንተ ግን የጀመርከው ነገር አትረሳምና ጊዜውና ዘመኑ ሲመጣ ሰዓት ሲደርስ እግዚአብሔር ዘላለም አምላክ በሚገርም ሁኔታ አሰብክ። እግዚአብሔር ሆይ መርደቂያውስ ተረሳ፣ ያደረገው መልካም ነገር ሁሉ ጠፋ። እግዚአብሔር ሆይ ጊዜው ሲመጣ ሲደርስ አንተ ግን ፋይሉን አውጣና እግዚአብሔር አስታውስ። ፈጽም አንተ አድረስክ። ምንም እግዚአብሔር ሆይ የረሳ ቢመስለን የተወክ ቢመስለን አንተ አድረስክ። አሜን። ስለ ልጆቻችን ጸልያለሁ በኢየሱስ ክርስቶስ ስም እጅ እግዚአብሔር ሆይ ይረዳቸው ዘንድ ለምን። ከክፉ ሁሉ እንዲጠበቁ እግዚአብሔር ሆይ ከክፉ እንዲያመልጡ እግዚአብሔር ዘላለም አምላክ ከፈተና ሰዓት እንዲያመልጡ ከችግር እግዚአብሔር ሆይ እንዲያመልጡ። እግዚአብሔር ከሚታሰብ ካልታሰበ ከቀትር ጋር ከአደጋ ከልዩ ልዩ መከራ እግዚአብሔር ሆይ እንዲያመልጡ በጌታ በኢየሱስ ስም እንለምናለን። የምታስበልጥ አንተ ነህና አስበልጣቸው፣ የምታድን አንተ ነህና አድናቸው። እግዚአብሔር ዘላለም አምላክ እግዚአብሔር ብቻ ነህ ዛሬ ያለው ሁሉም አደራ ሰጠን። በቤት ያሉትን፣ በስራ ያሉትን፣ በትምህርት ቤት ያሉትን እግዚአብሔር ሆይ ከእውነተኛው መቅደስ እንዳይጎድሉ በጌታ በኢየሱስ ክርስቶስ ስም ታድናቸው ዘንድ ጸልየን። ቸርነትን ምሕረትን እግዚአብሔር በላያቸው ላይ አድርግ። እግዚአብሔር ሆይ ጨለማ ቁራጭ እንዳገኛቸው እዚህ ዓለም ገዢ እግዚአብሔር ሆይ እንዳይገዛቸው አንተ እንድትገዛቸው በኢየሱስ ክርስቶስ ስም እንለምናለን። ጌታ እግዚአብሔር ሆይ ከዚህ በኋላ ያለውን ቃል አስተምረን። መንፈስ ቅዱስ አስተማሪው አንተ ነህ። በስፍራህ እዚህ ቤት አስተማሪው እግዚአብሔር መንፈስ አንተ ነህና እንድታስተምረን ጸልየን። በክብር አንተ ተመላለስ፣ አስተምረን፣ በልባችን አሳድርልን በጌታ በኢየሱስ ስም አሜን። ኢያሱ ምዕራፍ 24 ላይ ያለው እስከ 4 ባለው ምናባት ካለፈው ይሄን ያለው ሲፈታይ እዚህ ሳምንት ቆይታለን እንከታተላለን። እሺ፣ እስኪ አንባንስ ከአንድ እስከ 4 ያለው አንሰው ጮክ ብሎ ያለው መጽሐፍ ኢያሱ ምዕራፍ 4 ቁጥር 1 እስከ 4 ያለው አንብሽ ጮክ ብሎ።
በጌታ በኢየሱስ ስም አነባለሁ። ኢየሱስም ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም ፈራጆቻቸውንም ሽማግሌዎቻቸውንም ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃም እና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባቶቻችሁም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብን እና ኤሳውን ሰጠሁት። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት።
ኢያሱም ለሕዝቡም ያለ የእስራኤል አምላክ እግዚአብሔር እንደዚህ ይላል፣ አባቶቻችሁ አብርሃምና ይስሐቅ አባት ታራ አስቀድሞ ጎንዝ ማዶ ተቀመጡ። ቀጥሎ ምን አደረጉ? ሌሎችንም አማልክት አመለኩ። እነማ እነማ? እነ አብርሃም፣ እነ ታራ የአብርሃም ወንድም እናቆ፣ ሌሎችን አማልክት አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነአን ምድር ሁሉ መራሁት። ቀጥሎ ይላል ዘሩንም አበዛሁት። ይስሐቅን ሰጠው፣ ለይስሐቅም ደግሞ ያዕቆብን ኤሳውን ሰጠው እያለ ሲናገር ታያላችሁ ዛሬ። ስለዚህ ያለው ሐሳብ ካለፈው ጋር ባለው ነው የምንቀጥለው። ለሶስቱ አባቶች ባለፈው ሳምንት እንዳያችሁት ለአብርሃም፣ ለይስሐቅ፣ ለያዕቆብ እግዚአብሔር ተመሳሳይ ወይም አንድ አይነት የተስፋ ቃል እንደሰጣቸው አይተን ታስታውሳላችሁ። አንድ አይነት ቃል እግዚአብሔር ራሱን ያለ ምስክርነት አይተውምና ለነኚህ ለሶስት አባቶች አንድ አይነት ቃል ተናገራቸው፣ አንድ አይነት ተስፋ ቃል ሰጣቸው። ለአብርሃም በዘፍጥረት 22:18 ላይ፣ ለይስሐቅ በዘፍጥረት 26:4 ላይ፣ ለያዕቆብ በዘፍጥረት 28:14 ላይ አንድ የሆነ ተስፋ ቃል ተናገረ። ያውም ምንድን ነው? የምድር አሕዛብ ሁሉ በዘር ይባረካል። የምድር አሕዛብ ሁሉ በዘር ይባረካል። እግዚአብሔር ለምን ሶስት ሰዎች ወይም ሶስት አባቶች የተናገረው ጉዳዩ ከማን ጋር ነው? ከአሕዛብ ጋር። ከአሕዛብ ጋር ባለ ጉዳይ እግዚአብሔር ደጋግሞ ተናገረ። ለእግዚአብሔር ዘላለማዊ ፈቃድ፣ ዘላለማዊ ዕቅድ የሆነው ሰውን የማዳን ተስፋ ለመፈጸም ደጋግሞ ተናገረ። ዘላለማዊ ዕቅድ ሰውን የማዳን ነገር ለማረጋገጥ ስለ አብርሃም መጠራት ስናይ አብርሃም እግዚአብሔር በዘፍጥረት 12:1 ላይ ከአገርህ ከዘመዶች ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ ሲለው ትመለከታላችሁ። አብርሃም ከከለዳውያን ኡር ወጣ ብሎ ይናገራል መጽሐፍ። ኡር የት ነው ብለን በአሁኑ አጠራር ስንጠቅ ሞደርን የሆነውን ሀገር ለማየት ስንፈልግ ኡር የሚገኘው በአሁኑ ሰዓት ኢራቅ ብለን የምንጠራው ሀገር ነው። አብርሃም እግዚአብሔር ከየጠራው በአሁኑ አጠራር ከኢራቅ ውጣ፣ ከአባት ቤት ውጣ፣ ከዘመዶች ውጣ፣ ተለይተህ ውጣ፣ እኔ ወደማሳይ ሀገር ሂድ ብሎ ራሱ እግዚአብሔር ወደ ማን ሄደ? ወደ አብርሃም ራሱ እግዚአብሔር ሄደ። አብርሃም ወደ እግዚአብሔር መጥቶ አለ፣ እግዚአብሔር ራሱ ወደ አብርሃም ሄደ። ባለው እቅድ ዘላለማዊ በዘላለም በነበረው እቅድ መሰረት ራሱ እግዚአብሔር ወደ ማን ሄደ? ወደ አብርሃም ሄደ። አብርሃም ውጣ፣ እኔ ወደማሳይ ምድር ሂድ። እግዚአብሔር አብርሃም ሲጠራው ከምን አውጥቶ ከባዕድ አምልኮ አውጥቶ አምላክ የሆነው ዘንድ እቅዱን ለመፈጸም አብርሃም የት እያለ ባዕድ አምልኮ ውስጥ ቁጭ ብሎ ባለበት ከዘመኖቹ ጋር ባለበት ጣዖት እያመለከ ባለበት ጊዜ እግዚአብሔር ነው አባቶች አብርሃም ስጠራ ዚ ፍለምት አባቶቻችሁ እንዲነበሩ እስራኤል ወይ ስማ፣ ታሪኬን ልንገር፣ ጅማሬን ልንገር። አሁን ከግብፅ ካወጣሁ በኋላ ሳይሆን አስቀድሞ የነበረኝን እቅድ ልንገር። አባታችን የምትለው አብርሃም በበዓል ምድር ይቀመጥ ነበር፣ ከወንዝ ማዶ ይቀመጥ ነበር። የሚቀመጥበት ሀገር ላይ ተቀምጦ ከዘመኖቹ ጋር ጣዖትን ነበር የሚያመልከው። አምልኮተ በዓል ነበር አባታችሁ አብርሃም የሚያልከው ከዛ ጠልቼ ነው ወገን ያደረኩት ከዛ ያውጣው ከነበረበት ሁኔታ ወጥቼ ነው ወገን የሆንኩት ወገን እንደሆነ ያደረኩት አምላክ እንደሆነ ያደረኩት ከዛ ሁኔታ አውጥቼ ነው አውጥቼ ወደ ከነአን ገበረሁት ላቀድኩት እቅ እግዚአብሔር ላቀደው እቅ ለነበረው ሐሳብ በሰላላይ ቅን አብርሃም ለዩ አብርሃም ስለተራበ ዛሬ 75 ዓመት ሰው 75 ዓመት ሰው በዘፍጥረት 18 19 ላይ እግዚአብሔር ስለ አብርሃም ሲናገር ያለ የማደርገው ከአብርሃም ሰውራለሁ በእውነት ታላቅና ብርቱ ሕዝብ ይሆናል የምድርም አሕዛብ ሁሉ በርሱ ይባረካሉና ጽድቅን ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹን ከእርሱ በኋላ ቤቱን እንዲያዝ እኔ አውቃለሁ እግዚአብሔር ስለ አብርሃም መሰከረለት ይህን የተናገረው እግዚአብሔር መቼ ነው ስንል መጽሐፍ ቅዱስ ዛካሪ ያለውን ታሪክ ስንመለከት እግዚአብሔር ሰዶምና ጎሞራን ለማጥፋት እየሄደ ባለበት ጊዜ ነው መጀመሪያ ወደ አብርሃም ቤት ጎራ ብሎ ገብቶ ይሄን ቃል ተናገረ። ፍርድና ጽድቅን ልጆቹን እንደሚያስተምር ከሱ በኋላ ያለው ዘር ይሄን ነገር እንደሚያስተምራቸው አውቃለሁ ብሎ አብርሃምን እግዚአብሔር ሲያነጋግረው ትመለከታላችሁ። መቼ እግዚአብሔር ሰዶምና ጎሞራ ያጠፋ በሚሄድበት ወቅት ለምን እንዲያደረገ እግዚአብሔር ሲነግር እግዚአብሔር ለአብርሃም ያሰውቆ የፈለገው ነገር አለ። ምን? እግዚአብሔር ኃጢአትን እንደሚቀጣ አብርሃም እንዲያውቅ። አብርሃም ስለመባረክ የሰማው አሁን እግዚአብሔር እየነገረ ያለው እኔ ጽድቅና ፍርድን አደርጋለሁ። አሁን ላደርገው የሚሄደው ወደ ሶዶምና ወደ ጎሞራ ጩኸት ወደ ላይ እየወጣ ነው ያለው። ኃጢአታቸው ከብዷል አብርሃም ሆይ። ስለዚህ ላሳውቅ እወዳለሁ። የማደርገውን ነገር ላሳውቅ የማደርገው ነገር የለምና አሳውቅሃለሁ። እንዲያውቅ ግን እግዚአብሔር ያደረገበት ምክንያት አብርሃም እግዚአብሔር እንደሚቀጣ ስለምን ስለ ኃጢአት እግዚአብሔር ቀጭ አምላክም እንደሆነ ያውቅ ዘንድ ይህንን ነገር ለማን እንዲያስተምር ለትውልዱ እንዲያስተምር ያውቃል። የኃጢአት ደሞዝ ሞት እንደሆነ ሊያሳውቀው ወደ ለመደሰው እንዲያስተምር ልጆቹን እንዲያስተምር አዲስ ሰው ነው አብርሃም ስለምን እንዲያውቅ እንግዲህ ከተለይ በእግዚአብሔር እንጂ አብርሃምን ነበረ አህዛብ ከተለይ ውጣ ካለው በእግዚአብሔር እንጂ አብርሃም ለከ አህዛብ ነበር ወገን አልነበረ። እግዚአብሔር ካለበት አውጥቶ ነው የራሱ ወገን ያለው። ከዛ የምታውቁት ታሪክ ነው። ይስሐቅ ወለደ። ለይስሐቅ ሚስት ለጎነታቸው በዘፍጥረት 24 ላይ ከሶስት እስከ አራት ታዩታላችሁ። አብርሃም የቤቱን አዛዥ ለልጁ ለይስሐቅ ወገን አንስቶች እንዳጋባው አዘዘው። ወደ ሀገሬ ወደ ተወላጆቼ ተመለስና ሄደ ለሚስቴ ለልጄ ሚስት ከዛ ፈልግ አለ። ከነኝ ከነአን ሴቶች ልጄ እንዳታጋባ ስለዚህ አምልሃለሁ ብሎ አብርሃም የቤቱን ባለቤት ነገረው። ለማን? ለይስሐቅ ሚስት ሄደ ከምኖርበት ምድር ሳይሆን እኔ ከመጣሁበት ምድር ሄደህ ሚስት ፈልግለት ከዛ ምጣለት። አይ ልጅህ መመለስ ቢፈልግስ እዛስ መቀመጥ ቢፈልጋለው? በፍጹም ወደ ሀገሬ ግን እዛ እንዲቀመጥ ልጄን አትመልሰው። እግዚአብሔር ምኖልኛል ምን ብሎ ይህችን ምድር ላልሰጣለሁ ብሎኛል እና ልጄን ግን ወደ ሀገሩ ምን አትበለው አትመልሰው። ዘፍጥረት 25 ላይ ከ19 እስከ 20 አንድ ጊዜ ደረጃ ያወጣውና እንመለከተዋለን። ዘፍጥረት 15 ከ19 እስከ 20 ታሪኩ እንድትይዙ ስለፈለኩ እንዴት እንደሚገናኝ ከአንድ ከ19 እስከ 20 የአብርሃም ልጅ የይስሐቅ ትውልድም ይህ ነው። የማን ልጅ? የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያው የባቴ ልጅና የሶርያው የማ አብርሃም ይስሐቅን ከወለደ በኋላ ይስሐቅ ያገባው ማን ነው? ማን? አዎ በዘሩ አብርሃም ደግሞ ከየት ወጣ ሰው ነው? እቆው አይደል? ሆን ግን አስብ ይዘላ ዘፍጥረት 28 ላይ ደግሞ ተመልከቱ። ካንስቶ ዘፍጥረት 28 ካንስቶ ይስሐቅ ደግሞ ወጣ ያዕቆብ ወጣ። ቀደም አብርሃም ለይስሐቅ ነበር አይደል? አሁን ደግሞ ይስሐቅ ደግሞ ለስኮለ በኋላ ማን ያዕቆብ ደግሞ ስለ ወጣ ተራውና ባረከው እንዲህ ብሎ አዘዘ ከከነዓን ሴቶች ሚስት እንዳታገባ። ነገሩን ታውላችሁ ታውቃላችሁ እንዴ? የታዘነበት አብርሃም ልጁ ወለደ ይስሐቅ ልጁ ከከነዓን ሴቶች እንዳያገባ አዘዘ። ይስሐቅ ደግሞ ልጅ ከወለደ በኋላ ማለት ያዕቆብ ብሎ አስጠነቀቀው ከከነዓን ሴቶች ሚስት እንዳታገባ። ተነስና ወደ እናትህ አባት ወደ ባቱኤል ወደ ሁለት ወንዞች መካከል ሂድ፣ ከዚያም ከእናት ወንድም ከላባ ሴቶች ልጆች ሚስት ምን አድርጋል? አባ እዛው ዘመድ ውስጥ ዘመዶቹ ጋር ሄደ፣ አጎት ጋር ሄደ፣ የአጎት ልጅ ምን በላል አባ ሶራይቱ እዛ አገ። እንግዲህ ያዕቆብ ልጆች በአጠቃላይ ወደ ግብፅ ገቡ የምንላቸው ከኢራቅና ከሶሪያ አካባቢ ባለው ሀገር ውስጥ ያሉ ምንድናቸው? ትውልዶች ናቸው። አሁን እስራኤል የሚለው ገኝ ስካ ሰማ አለ። እስራኤል የሚባለ ገኝ ሆን እየሰማ ግን ከኢራቅ ከሶሪያ አካባቢ ያለ ትውልዴ ዘሩ ያዕቆብ ከወንድሙ ሸሽቶ በተመለሰ ጊዜ ሌሊቱን ሙሉ ከአንድ ሰው ጋር ይታገል ነበር ይላል መጽሐፍ ቅዱስ። እንዳላሸነፈውም ባየ ጊዜ የጩኸውን ሹዳ ነቃው። ያዕቆብም የጩኸውን ሹዳ ስለተነካም ሆነ ደነዘዘ። ይታገለው የነበረው ሰው ንቀለኛ ያዕቆብም ካልባረከኝ አለቅህም አለ። ምን ማለት ነው? ወደ አባቱ ሀገር ሲመለስ ሚስቶቹን ሰብስቦ ልጆቹን ሰብስቦ በሚሄድበት ጊዜ የገጠመው ሁኔታ ነው። ለቤቱን ሙሉ ሲታገል ቆየና ሊሄድ አቅላንቷል ሲለው አለቀህም ብሎ ያዕቆብ መለሰ። ለምን አትለቀኝም ሲለው ይታገር የነበረው መልአክ ይሁን እግዚአብሔር ይሁን እንግዲህ ያንን ያው የሚገባን ነገር ሰው ብሎ መጽሐፍ ቅዱስ ስለሚያስቀምጠው ሲታገለው ቆየና መጨረሻ ሊሄድ ባለ ጊዜ ስም ማን ነው ብሎ ጠየቀው። ያዕቆብ እባላለሁ አለ። ከእንግዲህ ወዲህ ምን አትባልባል? ያዕቆብ አትባል። ማን ትባላል? እስራኤል ትባላል። አሁን እዚህ ነው ጅማ። ከአሁን በኋላ አንተ ያዕቆብ አትባል። አጭበርባሪ አትባል። አታላይ አትባል። ስለ እንደዚህ ነው ትርጉሙ፣ እንደዚህ ነው ስም። ከዚህ በኋላ ግን ማን ትባላል? የእስራኤል መስፍን፣ የእግዚአብሔር መስፍን ትባላል፣ ወይ ደግሞ አዛዥ ትባላል፣ ወይ ደግሞ ግንባር ትባላለች ማለት ነው። ሄድ ነህ እስራኤል ነው ሀሳብ። ሄድ ግንባር፣ አዛዥ፣ ኮማንደር ነህ፣ የእግዚአብሔር መስፍን ነህ ማለት ነው። በል እንግዲያውስ አንተ ምንድን አለ? ያዕቆብ አትባል። ለምን? ከሰውን ከእግዚአብሔር ጋር ታግለህ ምናልባት አሸንፈሃል። ምን ማለት ነው? ይሄ ሰውዬ ከመጀመሪያ እናቱ ሀጨርሱ ጋር ከወንድሙ ጋር ይታገል ነበር። ታስታውሳላችሁ? ከኤሳው ጋር ይታገል ነበር። እናቱ ባጨንቋት እግዚአብሔር ጠየቀች የሚል ክፍል ጋር ያላችሁ እና መጀመሪያ ኤሳው ወጣና ከዛ በኋላ ማን ይዞ ወጣ? የወንድሙን ተረከዝ ይዞ ወጣ። እንደ ቀብሮ ወጣ ይዛል ያዘው ማለት ተከራክሎ ሊወጡት ግን እንደያዘ ወጣ። ከዛ በኋላ ኤሳውን እንዴት እንዳታለለው ታውቃላችሁ። እንዴት አድርጎ በረከቱን ወሰደ። ቀጥሎ አሁን እዚህ ክፍል ስትመለከቱ ትልቅ ከሆነ ሰው ከሆነ በኋላ ደግሞ ሲታገል ተወጣላችሁ። ለምንድን የሚታገለው ስትሉ አሁንም ስለ በረከት የሚታገል ይሰው ያዕቆብ ስለ በረከት የገባው ነገር አለ። መባረክ በጣም ይፈልጋል። በዚህም መንገድ ይሁን በዛም መንገድ በፈለገው አይነት መንገድ ብቻ ይሁንለት፣ መባረክ ይሁንለት። ለዚህ ነው ከሰውም ከእግዚአብሔር ጋር ታግለህ እምብላል አሸንፈሃል። ስለዚህ ከዚህ በኋላ ስም ያዕቆብ አይባል ማን ይባላል? እስራኤል ይባላል። ይሄ ትውልድ ነው እንግዲህ እስራኤል ተብሎ የጠራው ከያዕቆብ በኋላ የተወለደው ትውልድ ማን ተብሎ ተጠራ? እስራኤል። በትውልዱ ግን በዘሩ ግን ምን ነበረ? ቅድም እንዳለ በሶርና ብሔራዊ መካከል ያለ ትውልድ የስም ለውጥ ነው የተደረገለት። ገብቷቸው የዘር ለውጥ ሳይሆን የስም ለውጥ ተደረገለት። ዘሩን ጌት እንደመጣ ቅድም እንዳያችሁት ነው። እግዚአብሔር ከጣዖታም ከወጣው ህዝብ እንደለየ አብርሃም ደግሞ ልጆቹን እግዚአብሔር መታዘዝን ያስተምር ዘንድ እግዚአብሔር ምን አለ? ተናገረው። ከአዛብ እንዳወጣ አብርሃም ከአዛብ እግዚአብሔር እንዳወጣው እንደለየው አምላኩን ጆነት እንደለየው እግዚአብሔር አሁን ደግሞ እስራኤል ማለት ጀመረ። ምን ማለት ጀመረ? መለየት ጀመረ። ተመልከቱ፣ አሁን እግዚአብሔር እየለየ ነው የመጣው። ከአብርሃም ጀምሮ እየለየ የመጣበት ምክንያት እንዳለው እንድትይዙ ይፈልጋል። ከአብርሃም ጀምሮ እንዴት እየለየ እንደመጣ፣ ከእስራኤል በኋላ ከያዕቆብ በኋላ እግዚአብሔር እንዴት የራሱን ነገር እያበጀ እንዴት እንደመጣ፣ የእግዚአብሔር ወገን ለማድረግ የእግዚአብሔር ሕዝብ ለማድረግ ወገን ያልነበረው ወገን ተባለ። ማን ስለጠራ? እግዚአብሔር ስለጠራ። ህዝብ ያልተባለ ህዝብ ተባለ። ማን ስለለየ? እግዚአብሔር ስለለየ። እግዚአብሔር አምላኩ ስለሆነለት ተወልደ። እግዚአብሔር አምላክ ሊሆን ስለለየ፣ ሰው ስለፈለገ፣ ሰው በራሱ ፍቃድ፣ ሰው በራሱ ምኞት ያደረገው ነገር አለ። እስካሁን ድረስ ያለው ስትመለከት ከአብርሃም ጀምሮ እስካሁን ድረስ ያለው ነገር በሙሉ እየተደረገ ያለው ነገር በሙሉ የሰው ፍላጎት፣ የሰው ጥረት፣ የሰው ጽድቅ ያለው ነገር እንዳሉ ያላችሁ መጽሐፍ ቅዱስን ታሪክን በሙሉ በቀደመታ ባለፈው ሳምንት ስናገር አይታችኋል። በአብርሃም ህይወት የነበረው ነገር ሁሉ ስታዩ የእግዚአብሔር ጣልቃ መግባት ሁሉ ስትመለከቱ የአብርሃም ጽድቅ ሳይሆን የእግዚአብሔር ጣልቃ መግባት የእግዚአብሔር ዓላማ እንደነበረ ትመለከታላችሁ። በዘፍጥረት 22:18 ላይ የምድር አሕዛብ ሁሉ በማን ይባረካሉ? በዘር ይባረካሉ። ደጋግሞ ደጋግሞ እግዚአብሔር ተናገረ። አሁን ስለ ዘር እንድታው እንፈልግበት ምክንያት ስላለ ከአብርሃም እግዚአብሔር የሚባረክበትን ዘር አዘጋጀ ለየ። ለምን? ለምን? አሁን እግዚአብሔር በተወሰኑ ሰዎች ነው የጀመረው፣ የተወሰኑ ሰዎችን እያነጋገረ ያለው የጠራው፣ እንደገና ደግሞ የተወሰነ በጣም ጥቂት ቁጥር ህዝብ ጀምሮ እያበዛ ሄደው እግዚአብሔር አሁን ዘር ፍለጋ እንደ ትመለከታላችሁ። ዘር አብርሃም ከዘር ለምን? በዘፍጥረት ምዕራፍ 3:15 ላይ ስለተሰጠው ተስፋ ምን ይላል? ተስፋ አለ ተሰራላችሁ እ ምን ይላል?
ኤዋን ዘር የዲያብሎስን እንትን እንደሚጨርስ።
ኦኬ። ዘፍጥረት ምዕራፍ 3:15 ላይ ተስፋ የተሰጠው ለሔዋን በደምስ ተስፋው ግን የጀመረው ከማን ነው? እግዚአብሔር ተስፋ የሰጠው መጀመሪያ ሰው በወደቀበት ጊዜ ነው። ተስፋ የሰጠው ገና ሔዋን ተሳስታ በባብ ተታላ ኃጢአት በሰራች ጊዜ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ምን አደረጋለሁ? አሁንም የሚናገረው ስለምን? ስለ ዘር። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል፣ አንተም ደግሞ ሰኮናውን ታደርገዋለህ። ተከታተቀዋል ባንተ ሲል ማለት ሰይጣን ዶራተ ነው ሲለጣው ሰይጣን አንተ ሰይጣን ያንዳንዱ እግዚአብሔር ካዳም ጀምሮ ከተራዋ ሔዋን ካናገረዋ ወደ ሰይጣን ነው መጣና ተራና ደግ ባንተና በሴቱ መካከል ባንተና በሔዋን መካከል በዘረህና በዘራው መካከል ምን አስቀምጣለህ ጥራትነት አደርጋለሁ እርሱ ራስን ይከተክታል አንተም ስቁራውን ትከተክታለህ አሁን ታሪክ ተስፋ አይተሰጠው ወጀም ካብራሃም ካብራሃም ተስፋው ጀመረ እንጂ ተስፋ የተሰጠው ግን ገና ዘፍጥረት ምራብ 3 ላይ ሰው ወዲያው እንደወደቀ ነው እግዚአብሔር ተስፋ ይሰጠው ለካ እዚያ ማለት ተሰጠው አዎ ተሰጠው እግዚአብሔር በዘላለም ሐሳቡ በዘላለም አይቅዱ የነበረው ነገር ነው ተመለከታል ከመጀመሪያ ጀምሮ በእግዚአብሔር ሰው እንደወደቀ በእግዚአብሔር ልብ የነበረ ሐሳቡ ነው የታሪኩ ባለቤት እግዚአብሔር እንደሆነ ለሕዝብ ግድ ያለው ራሱ ፈጣሪ እንደሆነ ለፍጥረቱ ግድ ያለው ራሱ እግዚአብሔር እንደሆነ ተመለከታል ይሄን ነገር አደረጋል ባንደና ልጅቱ ማለት በዘላለም ዘው ማለት ጥላትነት አደረጋል እርሱ ራሱን ይከተክታል አንተም ሰቆራው ትከተክተዋል ሰው በተሸነፈ ጊዜ በወደቀ ጊዜ በተዋረደ ጊዜ ይሄ ነው የተነገረው ለሰይጣን በዘር አንተ ሰይጣን በዘሯ ሔዋን ድንግል ማርያም ከአብርሃም ዘር ከሆነችው ከሚወለደው ከኢየሱስ ጋር በአንተና በእሱ መካከል ጥላትነት ይኖራል በሁለታችሁ መካከል ጥላትነት ይኖራል ትወልደዋለች ከወንድ አይደለም ስለዚህ ከዘሯ ተብሎ ይጠራል ሰው የሚጠቀሰው ትውልድ የሚጠቀሰው በአባት ነው ገሌ ገሌ ወለደ ለምሳሌ ውስጥ ለእኛም ታሪክ ያን ጊዜ የተቀመጠ ሰው የሚጠራው ስማችሁን ስማችሁ የእናታችሁ ስም አይቀጥል ይቀጥላል እንደሱ አለ ሰላም ግን ማንም ይቀጥላል እንትጠራው ማለት ነው በአባቷ ምጠራ አይደል በእናቱ ምጠራ አለ አሁን እዚህ ላይ የምትመለከቱ ነው እዚህ ላይ ግን የተለየዋል እዚህ ላይ የተለየዋል ከዘሯ ያ አዳም ተርቶ እግዚአብሔር በአንተና በአንተ መካከል አላለ ማለት በሰይጣንና በአዳም መካከል አዳም በአንተ ዘርና ሰይጣን በአንተ ዘር መካከል ጥላትነት አስቀምጣለሁ አልተባለ ወንዱን አስወጥቶ ሰይጣንንና ማንን ይጠራ ሴቷን ብቻ ለምን ክርስቶስ ኢየሱስ ከወንድ አይወለድም ሰው ከሆነ እንዳይወለድ ስለዚህ መለየት አለበት ከወንድ ስለማይወለድ ከድንግል ማርያም ስለሚወለድ በአንተና በዘሯና በዘርህና በዘሯ መካከል ጥላትነትን አስቀምጣል ድንግል ትወልዳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ጠራዋለች ብሎ ከሰባት መቶ ዓመት በፊት ኢሳያስ በትንቢት ይህን ቃል ምን አደረገ ተናገረ እግዚአብሔር ይህን ያደርጋል ምን ድንግል ትወልዳለች በነገራችን ላይ ጌታችን ኢየሱስ ክርስቶስ ሞተ የሚለው ነገር ዓለምን ብዙ አጣለ ይህን ታውቃለች ታሪክ ስለሆነ ሮማን ስለሰቀሉት ስለገደሉት አያጣለ ክርስቶስ ኢየሱስ ከድንግል ተወለደና ተነሳ የሚለው ላይ ግን ብዙ ለመቀበል ይቸገራል ታውቃለች ክርስቶስ ተነስቷል ብለው ለመቀበል ብዙዎች ይቸገራል ክርስቶስ ከድንግል ነው የተወለደው የሚለውን ነገር ለመቀበል ይቸገራል እንደውም አይሁዳውያን የራሳቸውን አባባል አላቸው ክርስቶስ ኢየሱስ የተወለደው ከአንድ ጠላኔ ወታደር ነው ብለው ራሳቸው ሲናገሩት የሚናገሩትና የሚያስተምሩት ይሄን ነው አይደል ታውቃለች ሰምታችሁ ለማርያም ያላቸው ቃል ከባድ ቃል ነው የሚናገሩት ክርስቶስ ከሰው እንደተወለደ አንድ ጠላኔ እንደወለደው አድርገው ነው የሚናገሩት እንደጋ ደግሞ ስለ ትንሣኤው ደግሞ ታስታውሳላችሁ ማቴዎስ ወንጌል ያለውን ቃል አይደለም ብዙ ገንዘብ ሰጡና ለጭፍሮቹ ማለት ነው እኛ ተኝተን በነበረበት ጊዜ መተው ምን አደረጉታል ሰረቁት ምን ለማለት ነው ትንሣኤው ላይ ነው ቃል እሱ ደግሞ የተጻፈልን መጽሐፍ ቅዱሳችን ካህናት መጡና ብዙ ገንዘብ ሰጡና እንዲህ ብላችሁ አውቋ ደነገጡ የለም ሬሳው የለም አልተገኘም ተነስተዋል ሲባል ኤልን ነገር ለመሸፈን ሲሉ ብዙ ገንዘብ አውጥተው ሰጡና እንግብላችሁ አሁን አላችሁ እንዴ? እኛ ተንተ በረበረበት ጊዜ ደቀ መዛሙርቱ መጡና ሬሳውን ወሰዱት ብላችሁ አሁን እስከዛሬ ድረስ እንዲተብሮ ይወራ። ሰይጣን ከድንግል ማርያም መወለዱና መነሳቱ በፍጹም የሚያመጥራጀለች በፍጹም ኤልን ነገር አይፈልግም። የእምነታችን አንቀጽ የተመሰረተው ክርስቶስ ኢየሱስ ከማን ተወልዷል? ከድንግል ማርያም በመንፈስ ቅዱስ ተወልዷል። ወጥቷል፣ ወጥን አሸንፎ ደግሞ ተነስቷል፣ በአርቀኝ ተቀምጧል፣ ዳግም ይመጣል። ይሄ የእምነታችን አቋም ነው። እውነት እውነት ነው። ውጊ ያለው እዚህ ላይ በፍጹም ሊቀበሉ ላይ ማመንም እኮ አልሞተ የሚልበት የራሱ በባል ምክንያቱም እሱ ሞቶ ሊቀረው ላይ ይነሳል። ስለዚህ አላሰወረው ነው ቁራን ላይ እዚህ ጋር ያደረገ ሌላ ሰው ሰጣቸው። እነሱ እንኳን ትንሽ ከመንፈስ ቅዱስ ያሰንሰው አይደለም ቁራን ላይ እነዚህ ከመንፈስ ቅዱስ ነው የተሰነሰው ይላል ቁራን ስላነበቡት ነው ያላቸው። አይሁዶች ግን እንደሱ አይደለም መጽሐፍ አላቸው። ይህንን የሚያጣጥል ከድንግል ማርያም መወለዱን የሚያጣጥል መጽሐፍ አላቸው። ለማርያም ያላቸው ቃል ከባድ ቃል ነው፣ ብንናገረው እንኳን ይከብደናል። መጽሐፉ ግን በእጃቸው ነው ያለው። ምን የሚለው ኢሳያስ ምዕራፍ 7 ላይ ያለው ቃል ድንግል ምን ትሆናለች? ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ደግሞ አማኑኤል ይሉታል የሚለው መጽሐፍ ግን በእጃቸው። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ከወንድ እንደ ሰው አልተወለደም፣ አልተወለደም። ለዚህ ነው ገና ከመጀመሪያው በአንተና በማን መካከል በዘሯ መካከል እንደ ስርዓቱና እንደ ህጉ ቢሆኑማ ልጅ የሚጠራው አባቱ ነው። ግን ለእግዚአብሔር ሀሳብ ስለሆነ ከድንግል ማርያም ስለሆነ የሚወለደው ከሰው ስለማይወለድ የሴቷ ስም ብቻ ሲነሳ ታያላችሁ። ማርያም ደግሞ የአብርሃም ምንድን ነች? ዘር ነች። የአብርሃም ዘር ነች። ስለዚህ ለአብርሃም የተነገረው ቃል ደግሞ ጀመረ እንጂ ለካስ ተስፋ የነበረው ከመጀመሪያ ለካስ ተስፋ የተሰጠው አስቀድሞ ነው። ከአብርሃም ግን ጀመረ። ያ ዘር ልክ ከሁሉ እግዚአብሔር ሲጠራው እግዚአብሔር ከአብርሃም ጀመረ። አንድን በባዳ ሙገር የነበረው ሰው ጠራና ካንተ ማለቋል እግዚአብሔር ካንተ ጀመረ። ካንተ ጀመረ ፎርስ ከዛ ጥፋት እንደነበረ እናውቃለን። የኖህ ዘመን እንደነበረ እናውቃለን። ኖህን እግዚአብሔር እንዴት እንዳዳነ እናውቃለን። ሰውን እግዚአብሔር እንዳዳነ እንዴት እንደበጠ። ከዛ በኋላ ግን አብርሃምን ፈለገ፣ ከከለዳውያን ወደ አወጣ፣ ይስሐቅ ሰጠው፣ ዛሬ ያዕቆብን እያለ ነው ክርስቶስ መስመሩን ጠብቆ እንዲመጣ ያው ያንን ሰው ጠላትነት ደግሞ ጠላትነትን በመካከላችሁ አስቀምጣለሁ ተባለ። አንተ ስኮራውን ትቀጠቅጣለህ፣ ለጊዜው ታቆስለዋለህ ማለት ነው። ለጊዜው በሆኑ ነገር ታቆስለዋለህ፣ ይገረፋል፣ የሾፋፊ ያደርጋል፣ እጁና እግሩ ሚስማር በሆኑ ይወጋል። ይሄ ይሆናል። አንተ ስኮራውን ትቀጠቅጠዋለህ፣ ይሞታል። አሁን ይሞታል፣ ግን ደግሞ ይነሳል። ሞቱን በሞት ይሽራል። ነገራችሁ ሞትን በምን ይሽራል? በመሞቱ ሞቱን ይሽራል። ሞትን ያሸንፋል። ሞትን ያሸነፈው በመሞት ነው። ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው። በሞት ላይ ስልጣን ያለውን በምን እንዲሽረው? በመሞት እንዲሽረው። ባለመሞት አይደለም የሚሽረው። ሞትን የሻረው ባለመሞት ሳይሆን ሞትን ያሸነፈው በመሆኑ በመሞቱ ሞትን ያሸነፈ። ምክንያቱም ስለሚነሳ ያን ጊዜ ሞት ምን አደረገ? ሞትን አሸነፈ። ያውም በሞት ላይ ስልጣን ያለው ማን ማለት ዲያብሎስ ነው። በሕይወታቸው ላሉት በፍርሃት ባርነት ታሰሩ ለነበሩ ምን ለነሱ እንዲያደርግ ነፃ እንዲያወጣ ስለ ሞት ፍርሃት ባሰቡ ጊዜ ስለ ሞት ባሰቡ ጊዜ በሞት ባርነት በሞት ፍርሃት ባርነት የነበሩትን ምን ሊያደርጋቸው? ነፃ ሊያወጣቸው፣ ነፃ ሊያወጣቸው በሞት ላይ ስልጣን የነበረው ዲያብሎስን አሸነፈው። ስለ ሞት ፍርሃት የነበራቸውን ሰዎች ምን ያደርግ ዘንድ? ነፃ ያወጣ ዘንድ። ምን ማለት ነው? ሞተን ሲያስቡት ያስፈራል። ሞተን ይፈልግሷል አለ ፈልጋለሽ ትፈራለ አንፈራ ሞት ባልራሱ ነው ያለ ያስፈራ ግን ስለ ሞት ፍርሃት በማህበረት ዳዝሙ ምን ያደርክ ክርስቶስ ሞተ ነፃ ያወጣ ምን ማለት ነው ብትሞቱም ባይዋችሁ እኔ አሸንፈዋለሁና ወደ ሌላው እንጂ ብትመጡት የትም አትየኑም በሕይወት ነው የምትኖሩት ሞት ድልድይ ነው አስፈራጁ ብሎ ጌታ ኢየሱስ ክርስቶስ ተነስቶ ወጥቶ አሸንፎ አሳየ ግን ስለ ሞት ሲባል ፍርሃት አለ ደግሞ ለነገሩ መንገዱ እሱ መነጠቅ ካልደረሰበስ ካልመጣ በስተቀር ሰው ሁሉ ወደዛ ተስፋ የሚደርሰው ወደ ክርስቶስ የሚደርሰው በነገራችን ላይ በዚህ መንገድ ይቻላል። በዚህ መንገድ ብቻ ተስፋውን ማግኘት የሚችለው በሕይወት የሚኖረው አንድ ጊዜ በዚህ መንገድ ማለት ነው። ራፕቸር ወይም መነጠቅ ካልመጣ በስተቀር ማለት ነው። ስለዚህ ሞት ድልድይ ነው። ጌታ ኢየሱስ ክርስቶስ ሞቶ አልቀረም ወገኖች። ሐዋርያት ሥራ ምዕራፍ 2 ላይ ከ2 እስከ 24 ላይ ደረጃ ካወጣው ዛ እናገኘዋለን። በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጠ ይላል። ሐዋርያት ሥራ ምዕራፍ 2 ከ2 እስከ 24 በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጠ። የእስራኤል ሰዎች ወይም ቃልስ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በማከራቸው በርሱ በኩል ባደረገው ታምራትና በድንቆች ወምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ሰጥቶ በአለጻዎች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞቱን ጠራ አጥፍቶ አስነሳው። ሞት ይዘው ዘንድ አልቻለ ማ ሞት ይዘው ዘንድ አሸንፈ ሞት። እግዚአብሔር በነበረው አስቀድሞ በወሰነው ውሳኔ መሰረት ነው የሆነው። በዘላለማዊ እቅዱ መሰረት ነው ክርስቶስ የሞተው። የዛሬ 2000 ዓመት አይደለም እግዚአብሔር አሁን መሆን አለበት አሁን ያሰብኩት ብሎ ያደረገው የዛሬ 2000 ዓመት አይደለም። አስቀድሞ እግዚአብሔር የወሰነው ውሳኔ ነው። ዘፍጥረት ምዕራፍ 3 ላይ ስለ ሰው በደል እንደሚሞት አስቀድሞ የተወሰነ ነበር። ያ የተወሰነው ነው የተፈጸመው። ያ ለአብርሃም የተነገረው ነገር ነው የሆነው። እግዚአብሔር ግን የሞትን ጠራ አጥፍቶ አስነሳው። ሞት ይዘው ዘንድ አልቻለም። ቀጥሎ እንደዚህ ይላል አንብስ ኩሉ ምን አለ ቦታ ነው ዳዊት ሲያነሳው
ዳዊት ስለሱ እንዲላል ጌታ ሁሉ ጊዜ በፊቴ አይኑ ታውቅ በቀኝና ስለዚህ ልቤን ደስ አለው ልሳኔ ሐሴት አደረገ ደግሞ ስጋዬ በተስፋ ያድራል ነፍሴን በሲኦል አትተዋትምና ቅዱሳንህን መበስበስ ያይዘን
ቅዱስህን መበስበስ ያይዘን አትሰጠው ስለ ኢየሱስ ነው። እሺ
የህይወት መንገድ አስታወቀኝ ከጥሞች ወይ ስላባቶች አለቃ ስለዳዊት እንደሞተ እንደተቀበረ ለእናንተም በግልጽ እናገር ዘንድ ፍቀዱልኝ። መቃብሩም እስከዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስ እንዳላየ ተናገረ። ይህን ኢየሱስ እግዚአብሔር
ኢየሱስን እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክር ነን። አሜን። ዳዊት የተናገረው ስለ እርሱ አይደለም። ዳዊትማ መቃብሩ መካከላችን ያለው ዛሬም አለ። ዳዊት ሞቶ ቀርቷል። ዳዊት ግን የሚናገረው ስለማን ነው አለ? በመንፈስ ቅዱስ ሆኖ ስለ ኢየሱስ ክርስቶስ ነበር የተናገረው። ከነገራችሁ አዎ፣ ዳዊት የተናገረው ያለው ስለ እርሱ አይደለም። እሱማ እንደሞተና መቃብሩም እንዳለ እናንተ ታውቃላችሁ። እንታወቃለን ሁላችን እናንተ ሀገር ሰዎች ነን። ዳዊት መቃብር አለ። ዳዊት ግን በመንፈስ ቅዱስ ሆኖ ስለ ኢየሱስ ክርስቶስ አስቀድሞ ስለ መነሳቱ ምን አደረገ? እንደማይበሰብስ በሲኦል እንደማይቀር እንደሚነሳ ተናገረ። ክብር ለእግዚአብሔር። ጌታ ሞትን አሸንፏል። እርሱ ግን ከዛ ላይ ይወለዳል የተባለው ራስን ይከተክታል። እሱ ግን አንተ ሰው ሆነው አለ። እሱ ግን ራስን ምንድነው? ራስን ከትካል ግን እሱ ነው ያሸንፋል። በክርስቶስ ኢየሱስ ሰይጣን ምን ሆነ? ተሸንፏል። ለምን? ራሱ ነው የተከተከው። ቆላሲያስ ምዕራፍ 2 ቁጥር 15 ላይ አለቅነትና ስልጣናትን ገፎ ድል በመንሳት በርሱ እያዞረ በግድ አሳያቸው። የሞትን ጣር አሸንፎ ከተነሳ በኋላ በግልጥ ታየ። በዚያ አባባል መሰረት ነገስታት በዘመኑ ያሸነፏቸው ሰዎች በከተማ ውስጥ የማረኳቸውን ሰዎች ያሳዩ ነው። እንደማረኩ እንዳሸነፏቸው ህዝብ ሁሉ እየተመለከተ ይዞሩ ነበር። አሁንም ጳውሎስ ይህን ቃል ያመጣ ድል በመንሳት እያዞረ ምን አደረገ? አሳያቸው። ሁሉም እንዲመለከተው አደረገ። ክርስቶስ ኢየሱስ ሐዋርያቱ የሚቀጥለውን ስራ ቀጠሉት፣ አደረጉት። ሐዋርያ ስራ ምዕራፍ 3 ላይ የምትመለከቱት ታሪክ አለ። ወደ ቤተ መቅደስ በሄዱ ጊዜ ከእናቱ ማህፀን ጀምሮ ሽባ የነበረ ሰው ነበር ይላል። ሰዎች እየተሸከሙ የሚያስቀሉት የነበረ ሰው ፍራንክ የሚሰጡት መስሎት ወደ እነሱ የሚመለከትበት ጊዜ ሆናለ። ምን አለ? ወደ እኛ ተመለከት፣ ይህን ያለ እንሰጥሃለን። በጌታ በኢየሱስ ክርስቶስም ቁምና ተመላለስ አሉት። ከዛ በኋላ እዛ ነበሩ ሰዎች ሁሉ መደረቅ ጀመሩ። ትልልቁ እንዴት ይሄ ሆነ? ይሄን በእኛ ኃይል ወይስ በእግዚአብሔር ኃይል? ምን ትደነቃላችሁ አላቸው። ይህን ያደረገው ማን? ክርስቶስ እግዚአብሔር ነው። እናንተ ገደላችሁት፣ እሱ በሱሱም እየውና ቆሞ ይመላለሳል። ምን አደረገ? አጸናው። ቁርጭምጭሚቱ ጸና። በስሙ ስልጣን ይሄ ነገር ሆነ። ምን ማለት ነው? እናንተ ሁሉ ተመለከታችሁ የስሙ ኃይል ይሄንን እንዳደረገ ድል በመንሳት እያዞረ አሳያቸው። ማለት ምንድን ነው? ከእሱ በኋላ የክርስቶስ ኢየሱስ ስራ ይታይ ዘንድ ሆነ። ለመላእክት ይታያል፣ ለቅዱሳን ይታያል፣ ለሰዎችም ይታያል። ስራው ያን ብቻ አይደለም፣ ዛሬም ይታያል። ዛሬም ይታያል። ድል በመንሳት ስሙን ሰጠ። ከዛ በኋላ እውር ይባላል። ከዛ በኋላ ሙታን ይነሳል። ከዛ በኋላ ሰይጣን ከሰዎች ህይወት ይወጣል። ከዛ በኋላ የማይቻል ነገር ሁሉ በቅዱሳን ባህርያት እጅ ሆነ፣ ዛሬም ሆነ። ይሄ ነው ድል በመንሳት እያዞረ አሳያቸው። ለውቀን ዛሬ እየተገለጠ ያለውን የእግዚአብሔርን ኃይል ማለት ነው እየታየ ነው። ሰዎች በጌታ በኢየሱስ ክርስቶስ ሲፈወሱ፣ ሰዎች ሲመለከቱ፣ መላእክት ሲያዩ፣ አጋንንት ሲያዩ፣ ድል በመንሳት እያዞረ አሳያቸው። ክብር ለእግዚአብሔር። ሰይጣን ተሸንፏል። የዲያብሎስን ስራ እንዲያፈርስ እግዚአብሔር ተገለጠ። አንደኛ ዮሐንስ 3:8 ላይ የዲያብሎስን ስራ እንዲያፈርስ እግዚአብሔር ይሆን ተገለጠ። የሰላም አምላክ ሰይጣንን ከእግራችን በታች ምን ያደርገዋል? ፈጥኖ ይቀጠቅጠዋል። ሮሜ 16:24 ሰይጣን ተሸንፏል። ምናልባት ገና የለም ወይ ልንል እንችላለን። አሁን ምክንያቱም ብዙ ክፋት አይደለም ወይ ያለው አለም ላይ ልክ ነው። እየሰራ አይደለም አሁን እየሰራ ነው። ግን አንድ ነገር ተሸንፏል። በመሸነፍ ላይ ደግሞ የሚሄድ ስራ ነው። እስከ መቼ ድረስ? ክርስቶስ ኢየሱስ እስከሚመጣ ድረስ። ጌታ በመጣ ጊዜ ተጠቅሎ በአጠቃላይ ያን ጊዜ ጠቅላላ ደግሞ ሙሉ ለሙሉ ይሸንፋል። ለዚህ ነው አንባለም ላይ ብዙ ክፋት የምታዩት። ብዙ የሸጣን ስራ ትመለከታላችሁ፣ ብዙ ክፋት ትመለከታላችሁ። ታዲያ መቼ ተሸነፈ ማለት ይቻል ይሆናል ወይ? እሱ በጊዜ ውስጥ የሚያልቅ ነገር አለ። የዚህ ዓለም መንግስት ለአምላካችንና ለጌታችን ለኢየሱስ ክርስቶስ ሆነች ይላል ራእይ ላይ መጨረሻ። ሰይጣን ደግሞ ይታሰራል። ያ ተጠቅሎ የሚያልቅበት ጊዜ ይመጣል። ተሸንፏል። አሁን ደግሞ የተሸነፈ ይሄዳል። ዘመናት በጨመሩ ጊዜ በጨመሩ ቁጥር ሰይጣን ጊዜው እንዳለቀበት ነው የሚያውቀው። ጊዜው እንደደረሰ ጊዜው እያለቀበት እንደሆነ ታስታውሳላችሁ። እነኛ አጋንንታ አባጋንንታ ስለነበረ ሰው ነው የተናገረ የናዝሬቱ ኢየሱስ ምን አለ? ምን ነው ጊዜያችን ሳይደርስ ተርፋ መጣህ? ምን ማለት ነው? አለ ቀን አለ፣ ጠቅላላ የምንጠፋበት ቀን አለ። አሁን ልታጠፋን መጣ ሆይ ማለታቸው። አዎ ያውቃሉ። ሰይጣን ቀኑ እንደቀረበ ያውቃል። ለዚህም ነው በጣም የሚሰራው። ለዚህም ነው በተቻለው መጠን ሰውን በብዛት ባገኘነው አጋጣሚ ሁሉ ወደ ስቆል መውሰድ የሚፈልገው። ከዚህ የተነሳ ነው። ለምን? ጊዜው አጭር ስለሆነ። እየተሸነፈ ግን ያ ተሸንፏ እየተሸነፈ ደግሞ ይላል ነው። በአጠቃላይ ደግሞ ስራው የሚያበቃበት ቀን ደግሞ ይመጣል። ሸነፈ መካከል ጥላትነት አደረጋለሁ በእግዚአብሔር ልጆችና በዳብሮስ ልጆች መካከል በዳብሮስ ልጆች አው በእግዚአብሔር ልጆችና በዳብሮስ ልጆችና በእግዚአብሔር ልጆች መካከል ዳብሮስ ልጅ የሚባል ነገር አለ አው አው በዮሐንስ 15:18 ላይ እንደዚህ ቃል ያላችሁ ዓለም ይጠላችሁ ከእናንተ ይልቅ እኔ እንደጠላኝ እወቁ አለ ጌታ እኔን አሳደደኝ ከሆነ እናንተን ደግሞ ምን ያደርጓችኋል ያሳድጓችኋል ምን አለ ጠላትነት አለ ዓለም ይጠላችሁ ከእናንተ እኔም ጠልቶኛል እናንተ እኔ ካሳደድኩ እናንተ ነው ያሳዳል ስለዚህ ጠላትነት አለ ጠላትነት አለ ማቴዎስ 13:38 ላይ ስለ ዘሪው ታሪክ ስትመለከቱ እዛ ክፍል ላይ የሚያወቃለ ስለ ዘሪው ታሪክ መልካም ዘር የመንግስት ልጆች ናቸው እንክርዳሩ የክፉ ልጆች ናቸው መልካም ዘር የመንግስት ልጆች ናቸው እንክርዳሩ የማለዋል የክፉ ልጆች ናቸው የዘራውን ደግሞ ጠላት ዲያብሎስ ነው ስለዚህ እግዚአብሔር ልጆች ተብሎ እንደሚጠሩ ሁሉ የዲያብሎስ ልጆች ተብሎ ደግሞ የሚጠሩዋል የሚታወቀው በዘሩ የሚታወቀው ምንድን ነው በዘሩ ይታወቃል መከሩ ዓለም መጨረሻ ነው አለ ጌታ አጫቶቹ ደግሞ መላእክት ናቸው ያጠዳሉ መጨረሻ እንክርዳሉ መጨረሻ ነው የሚያደርጉታለን በሳ ያቃጥሉታል ቦታ ስለዚህ ጌታ ማቴዎስ 5 ላይ ለሴጣንና ለመላእክቱ ወደ ተዘጋጁ ስፍራ ሂዱ እላችኋለሁ አለ ግሩፑን እላለ የዲያብሎስ ልጆች አሉ የእግዚአብሔር ልጆች አሉ አንደኛ ዮሐንስ አንድ ጊዜ አውጣለን እና እንመልከት አንደኛ ዮሐንስ ምዕራፍ 3 ከቁጥር 8 ጀምሮ እንደዚህ የሚል ቃል ታያላችሁ አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 8 ኃጢአትን የሚያደርግ ዲያብሎስ ከመጀመሪያ ስለዚህ የዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ከእግዚአብሔር የተወለደ ከእግዚአብሔር የተወለደ ሁሉ ኃጢአት ለምን
ዘሩ በእርሱ ነው እግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም
እስኪ እንደገና ወረባ እንደሚናገር ኃጢአትን የሚያደርግ ዲያብሎስ ነው ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ሆነ ተገለጠ ያፈርስበት ዘንድ ያበላሽበት ዘንድ ከእግዚአብሔር የተወለደ ሁሉ ኃጢአት ለምን ምን ስለሚኖር ዘሩ በእርሱ ውስጥ ስለሚኖር ከእግዚአብሔር ተወልዷልና ኃጢአት ሊያደርግ ዘሩ በእርሱ ውስጥ ይኖራል ዘሩ በእርሱ ውስጥ ይኖራል የተወለደበትን ቃል ሰምቶ የተቀበለ የተወለደበትን ቃል ሰምቶ የተቀበለ ተቀብሎ ያልጣለ በሰማው የሚኖር ኃጢአትን ለመስራት ጉልበት አይኖረውም ልክ ነው ከቃሉ ጋር ሀርሞን የሚያደርግ ከቃሉ ጋር የሚስማማ ያዘረ ውስጡ ካለ ኃጢአትን ለማድረግ ወትሮ ሲያደርገው እንደነበረው ላድርግ ቢል አይሆንለትም ለምን በውስጡ ምን አለ ዘር በውስጡ ተዘርቷልና ታዲያ ኃጢአት እንዳንሰራ የሚያደርገው በውስጣችን የተቀመጠው ዘር ነው ማለት ያ ዘር ከዛ ከተዘራው ዘር ጋር የምንስማማ ከሆነ የተዘራውን ቃል የማንጥለው ከሆነ ከተዘራው ቃል ጋር ተስማምተን የምንኖር ከሆነ ያ በውስጣችን የተዘራው ቃል ኃጢአትን ለመስራት አይፈቅድልንም ይይዘናል እሺ ማለት አንችል ለኃጢአት አሁን ዘር በውስጣችን ስላለ እሱ ነው የሚናገረው ያ ዘር ስላለ በውስጣችሁ እሱ ይይዛችኋል በውስጣችሁ የማይጠፋ ዘር አለ እሱ ይከለክላችኋል አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያዋን ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ የተወለዳችሁት ከምን ነው ከማይጠፋ ዘር ነው የተወለዳችሁት በውስጣችሁ ያለው ዘር የሚጠፋ ዘር አይደለም ከዛ ጋር ስለተወለዳችሁ ልጠፉ አትችሉ ኃጢአትን ልትሰሩ አትችሉም ነው የሚለው። በትክክል ከተወለድን ከተስማማን ከቃሉ ጋር ህብረት ካደረግን አይ በክርስቶስ አምኛለሁ ስለዚህ ለምን ልጠፋለሁ ማለት ይቻላል። በክርስቶስ አምኛለሁ ግን በእምነት ጸድቃን ጻድቁሽ ነገር ዳታ ለምትወ ክፍል በእምነት ጸድቃን ግን በክርስቶስ አምኛለሁ ቃል በውስጤ ደግሞ ምን አለ ያልኩህን ነገር የተዘራው ቃል በእኔ ውስጥ አለ ማለት ነው። ቃል ስለዚህ ቃል በውስጤ ካለ የምኖረው ደግሞ በውስጤ ባለው ቃል መሰረቱ የምኖረው እንደ ቃሉ ነው የምኖረው ማለት ነው። እንጂ አምኛለሁ እያል በውስጣችን የተዘራው ቃል ግን እንደ የተዘራው ቃል በውስጣችን እንደተዘራው ቃል ካልኖርን ግን ቃሉን ማንወሰደው ነው የመጽሐፍ ነው። ዲያብሎስ መጥቶ ቃሉ ምን ያደርጎታል? ወስዶታል። አያችሁ አሁን ስላልተዘራ አይደለም ስላልተዘራ አይደለም ቃሉ ተዘርቷል። ግን ሌባው መጣና ቃሉን ከወሰደው ኦፍኮርስ ከቃሉ ጋር ህብረት ካደረገ ብኖር አልችልም አትችልም። ቃሉ ግን በውስጣችን ካለ ግን ተዘርቷል ቃሉ በውስጣችን አለ። ያንን ቃል ግን ይዘህ ሌባው ካልሰረቀው ከእኛ ጋር ከሆነ ግን በቃሉ መሰረት ምን ሆናለን? እንኖራለን ማለት ነው። ስለዚህ ኃጢአት ልታደርጉ አትችሉም። ከተጋራችሁ ያላችሁ አይ የራሱ ጉዳይ ብለን ግን መብት አለንና ፍቃድ ስላለን ማለት ነው። የራሱ ጉዳይ ነው ብለን ግን በንተው ግን እግዚአብሔር ማለት ነው አያስገድም። ምን ማለት ነው? ከፍተን ዳብሎስ ዘውን ለቅሞ እንዲወጣ ማድረግ በእጃችን ነው ማለት ነው። አይ የተዘራውን ቃል ለዳብሎስ አልከፍኩም ማለት ነው። አሁንም ፈቃድ አለ ገለጋናቸው ያላት ያዕቆብ 1:18 ላይ እንደዚያ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ በኩራት ክርስቶስ እንደ በኩራት ነው። በኋላ ደግሞ የክርስቶስ የሆኑት ሁሉ ናቸው ይላል ቆሮንቶስ ላይ። መጀመሪያ ማለት ክርስቶስ አሁን ስለ ትንሣኤ ሲናገር ክርስቶስ ተነስቷል። ከዛ በኋላ የምንነሳው እነማን ነን? እኛ እንደ በኩራት ነንና የክርስቶስ የሆነው እንነሳ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ከማይጠፋ ዘር ከእውነት ቃል ተወለድን። ምን ማለት ነው? በድንገት የተወለድን አይደለንም። ምን አድርጎ ነው የወለደን? አስቦ ነው የወለደን። አስቦ ነው ደግሞ ምን አይነት ቃል ይሏል? የእውነት ቃል ነው። ዝም ብሎ ቃል ሳይሆን የእውነት ቃል ነው። በእውነት ቃል እውነት ነው። ቀጥሎ ደግሞ አስቦ ነው የወለደን። አስቦ ነው የወለደን ምን ማለት ነው? በነበረው እቅድ መሰረት መጀመሪያ በነበረው እቅድ መሰረት ያኔ ሰው ወልደ ጊዜ ለአብርሃም እንደነገረው በዘርህ ባለው ጊዜ እግዚአብሔር አስቀድሞ ይህን ነገር አስቦ በዘላለም እቅዱ አስቦ ወለደው እንጂ አወላለዳችን እንደ ወፍ ዘራሽ አይደለም። እንደ ወፍ ዘራሽ አልበቀልም። በስርዓት ነው የተወለደ ነው። ታስቦ ነው። ለዓላማው ነው። ለመንግስቱ ነው እግዚአብሔር አስቦ ያዘጋጀ። በድንገት የሆነ ነገር አይደለም። በድንገት ተብሎ የተሰራ ነገር አይደለም። እኛ የደህንነት ጉዳይ እግዚአብሔር ከመጀመሪያ በነበረው በዘላለማዊ እቅድ መሰረት ነው እግዚአብሔር ያስብን። አስቦ ወለደን። መቼ? ገላትያ ምዕራፍ 3 ላይ አውቀው ይጨርሱ። ገላትያ ምዕራፍ 3 ላይ ገላትያ ምዕራፍ 3 ላይ እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የማን ልጆች ናቸው? የአብርሃም ልጆች እንደሆኑ ወቁ። መጽሐፍ እግዚአብሔር አዛሩን በእምነት እንዲያጸድቅ ምን አለ? አስቀድሞ አይቶ አስቦ አስቀድሞ አይቶ በአንተ አዛሩን ይባረካሉ ብሎ ወንጌል ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ምን ይሆናሉ? ይባረካሉ። ስለዚህ እግዚአብሔር አስቀድሞ ነው ያየው። ምን ማለት ነው? አስቦ ወለደ። የታሰበብን ሰዎች አንዳንድ ጊዜ ለራሳችን ያለን ቫሊው እዚህ ምድር ላይ ካለው ነገር ጋር ነገሮች ይሳኩ ሳይሳኩ እኔ ከዚህ በኋላ ዋጋ የለኝም ምን ዋጋ አለው ይሄ ነገር የምንለካበት የራሳችን አለቃቂ ይሆናል። እዚህ ምድር ላይ በገጠመን ሁኔታ ማለት ነው። መጽሐፍ ቅዱስ ስለኛ ሲናገር እግዚአብሔር ስለ እኔ ስለ እናንተ አስቀድሞ ነው ስለኛ ይህን ፕሮግራም አስቦ ነው የወለደ። ስለዚህ ታስበሃል። እግዚአብሔር ዝም ብለን አይደለም፣ ታስበናል። አሁን ያለው ሁኔታ እንመለከት፣ ታስበናል። እቅድ ያለው እግዚአብሔር ታስበናል። ገላትያ 3 15 ላይ ከፍ አድርገውነት መንገድ ወንድሞች ወይ እንደ ሰው ልማድላለሁ የሰው ስንኳን እርግጠኛ ኪዳን ማንም አይንቅም አይጨመርበትም። ለአብርሃምና ለዘሩ ተስፋው ቃል ተነገረ። ስለዚህ ብዙዎች እንደሚነገር ለዘሮችም አይደለም ስለ አንድ እንደሚናገር ለዘርህም ይላል። እርሱ ማን አለ? አያችሁ አብርሃምን እግዚአብሔር በጠራው ጊዜ ለዘሮቹ አይደለም ያለው። ለማን ነው ያለው? ለዘርህ ነው ያለው። እንዴ ልጅ በእነሱ የተባረከው ያለ ምሳው ብዙ ነገር ስላለ የተባረከው በክርስቶስ ኢየሱስ ብቻ። አሜን። በማንም አይሁዳዊ አልተባረከም። እንደዚህ ይባል ነው ልብታችሁ። እኛ ጁነን ባርካችሁ ከበቀሱ ይሄን መቃባታ ለዘሮቹ አላለም። አሮስ ምን ይመስላል? በዘሮቹ አዛ ይባረካሉ አይደለም። አላጃ ግዳሚያ ውስጥ ለባረካ ትባረክ የሚናገረው በዘሬ ነው የሚለው። እሱ ደግሞ የሚናገረው ስለማን ነው? ስለ ክርስቶስ ኢየሱስ ነው። የተባረከው በክርስቶስ ኢየሱስ ነው። ዝም ብሎ ባይዋሽ እያደረጉ ስላሉ ችግር ነው። እዚህ ይባል ነገር የለም። አይናችን ያለው የተሰቀለው ክርስቶስ ላይ ብቻ እንጂ እግዚአብሔር ይህንን ነገር ሲያመጣ ሰውን ቦቶ ያወጣው መጀመሪያ እንዳያችሁት ከበዓል ምድር አወጥቶ በጣዖት አምልኮ ነው አብርሃም ያወጣው። እግዚአብሔር የሰውን ጊዜ ይዛ ይላል ለፍጥረቱ ግን ስላለው እግዚአብሔር አስቀድሞ የተናገረ መጀመሪያ ለሔዋን ባቢሎን፣ ኢራቅ፣ እስራኤል ናምሳ ገነት ውስጥ ነው እግዚአብሔር ገና እዛ ወዲያ ገነት ነው የነበሩ ሰዎች ነው እግዚአብሔር የተናገረ። ስለዚህ ለዘርህ ብሎ ተናገረው እንጂ ለዘሮቹ አላለው። እሱም ደግሞ የሚያሳዩ ማን ነዋል? ስለ ክርስቶስ ነው የተናገረው። ስለዚህ የተባረካችሁ በማንም ሲያሆን አዎ በዘሮች ሲሆን የተባረካችሁ ዘር በሚለው በክርስቶስ ብቻ ነው። ይሄ በረከት ወደ እናንተ ነው። 26 ላይ ደግሞ ተመልከቱ በእምነት በኩል ሁላችሁ በክርስቶስ ኢየሱስ በእምነት በኩል ሁላችሁ ለገላትያ ሰዎች ምጽፎ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የጠመቃችሁ ሁሉ ክርስቶስን ምን ያደርጋችሁታል? ለብሳችሁታል። ምን ማለት ነው? የክርስቶስ ባህሪ በእናንተ ላይ አለ። የክርስቶስ ባህሪ፣ የክርስቶስ ሕይወት፣ የክርስቶስ አነጋገር፣ የክርስቶስ ለብሳችሁታል። ምን እንደ ልብስ እየተቀመጠ ያለው አባባል ይሄ ክርስቶስን ለብሳችሁታል ማለት እሱም መስላችኋል። በንግግራችሁ እሱም መስላችኋል። በአካሄዳችሁ እሱም መስላችኋል። በኑሯችሁ እሱም መስላችኋል። ክርስቶስ ምን ያደርጋችሁታል? ለብሳችሁታልና። ቀጥሎ ምን አለ? አይሁዳዊ ወይ ግሪክ ሰው የለም። ነገራችሁ ማን የለም? አይሁድ ወይ ግሪክ ሰው የለም። ባሪያ ወይም ጨዋ የሚባል ነገር የለም። ምክንያቱም በጊዜው የሰው ባሪያ ስላለ ሰው ወስደው ቤታቸው አስቀምጠው ባሪያ አድርገው ይኖራሉ እና ሮማውያን ያን ጊዜ ባሪያ የሚባለው በከለር አለ የተባረከ ነጭ እንዲሆን ባሪያ ባሪያ ወይም ጮ ሰው የሚባል ነገር የለም ወንድ ሴት የለም ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ እናንተም የክርስቶስ ከሆናችሁ አለ እንጃስ የአብርሃም ዘር እንደ ተስፋው ቃል
አሜን
የአብርሃም የአብርሃም እንደ ተስፋው ቃል
አሜን
እንደናችሁ ወራፍ ታገሩ ወራ አሁን ወራስ ስለማይመስልን በጣም መቼም ትራምፕ እዚህ ጋር መጥተው እዚህ ያላችሁትን ሰዎች ሌላ ማንም አልፈልግም እናንተም ብቻ የኔ ወራቶች አደርጋለሁ ጉድ በለን ደስ ያላችሁ ወደ 8-9 ሚሊዮን ሊሆን ይችላል እዚህ ላይ ያለው ሰው መጠላትም አስፈልግም በትክክል እንካፈለዋለን ይብቀል እናንተ ወራሽ አድርግ ያለው በእውነት ቆም ይገባ ታ ምን እንደምትሏል እግዚአብሔር ይናገረው ግን እናንተ እንደላችሁ ይገባ ወራሾች ናችሁ አሜን ክብር ለእግዚአብሔር ያው ለእግዚአብሔር ወራሽ ስሙ እሱ ያው ነው ከሱ ጋር አብረን ደግሞ ምንድነው ወራ የእግዚአብሔር ወራሽ አይገርም የሰማይን የሰማይን ምድር ባለቤት የሆነው የእርሱ ምንድን ነው አንተ ወራሽ እንግዲህ ምን በመሉ እናንተ የአብርሃም ምንድናችኋል ዘር በምክንያት በክርስቶስ ኢየሱስ እዚህ ላይ መጀመሪያ ሔዋን በገኘች ሴጣን እንዲያቦና በአንተና በዘርህና በዘሮ ብሎ እግዚአብሔር ተናገረ ጊዜው ሲደርስ እዚህ ጋር እግዚአብሔር የውሃ ጥፋት መጣ የውሃ ጥፋት ሲመጣ ነው እግዚአብሔር ከእኛ ቤተሰብ አዳን ይፈልገው ሰራ አይደለ ምክንያቱም የተናገረው ቃል ምድር ሙሉ ብሎ እግዚአብሔር ተናግሯልና ምድር መሞላት አለባት ውሃም እንኳን መጥቶ ምድር እንዲያጠፋ ከዛ በኋላ እግዚአብሔር ሰው ሁሉ አላጠፋም ከምድር ብሎ ቃል እንደተናገረ እናውቃለን ከውሃ ጥፋት በኋላ ስለዚህ ይሄን ተወሰነው ስንት ሐሳብ ይላል? ሀ? ስምንት ሐሳብ?
ስምንት
ስምንት አንድ አዳ አይደል? ካዳነ በኋላ ሜዳ ላይ እንደቀ እግዚአብሔር አይደል? ከዛ በኋላ ዘመን ተበቀና ሞራው መጣ ወደ አብርሃም ኡር ሄደና አብርሃም ደግሞ አውጣና በላንታ አውጣው ስታመልክ ነበር ከዚህ በኋላ ምን ታውቀኛለህ? እግዚአብሔር አስተማረ እግዚአብሔር አስተማረ ማለዳ አስተማረ ሶሳይቲ ለሰላ ያስተማረ የራሱ ካራክተር ማለት ፍርሃት አለ ሆነ ነው ሁሉ ነገር ዘለ አስተማረና የተስፋ ቃል ሰጥቶ ቀጥሎ ይሳተን ሰጠ ቀጥሎ ያዕቆብ ደግሞ ተወለደ 12 ነገር እስራኤል የተባለው ሌሎች ሰዎች ወደ ግብጽ ገቡና ደግሞ ኖሩ ከዛ በኋላ ደግሞ ለተስፋ ቃል አብርሃም እንደገባለት ህዝብህ ከራቁታዎች በኋላ ተመልሶ ይወጣል ብሎ እንደነገረው በሙሴ አማካኝነት ሙሴ ሰጣቸውና እግዚአብሔር አወጣ ታውቁን እዚህ አወጣና እግዚአብሔር የተስፋይቱን ምድር እግዚአብሔር ሰጣቸው አሜን ከዛ በኋላ ያለው ከያስ ህይወታቸውን በሙሉ ተመልከቱ እስራኤላውያን ቀጥሎ እግዚአብሔርን ያመለኩ መስሎን ሆነ በጣም በጣም ስለተ እንደ ሌሎች ህዝቦች ልጆቻቸውን ይሰው ነበር ታውቁ ያመልኩ ነበር ከባድ ከባድ ነገር ነበር የሚያደርጉት በዙሪያቸው ያሉት ሰዎች እየመሰሉ ነበር እግዚአብሔር ተራው ህዝብ ይሄ እግዚአብሔር ተራው ህዝብ ዘመን ተበቀና ጊዜው ሲደርስ ጌታችን ኢየሱስ ክርስቶስ ከማን ተወለደ? ከድንግል ማርያም ተወለደ። ምንድነው የእግዚአብሔር ፕሮግራም ስንል በክርስቶስ ኢየሱስ አማካኝነት የአብርሃም ዘር እንደገና ነው እግዚአብሔር የክርስቶስ ወራሾች ሰው ሊማረው ነው። ታዲያ መጽሐፍ ላይ የሚናገረው የመጽሐፍ ቅዱስ ዋናው ትልቁ ነገር ሰው በዘላለም ይኖር ዘንድ ከሞት ወደ ህይወት ይሻገር ዘንድ ከሲኦል ወደ እግዚአብሔር መንግስት ይሻገር ዘንድ እንዳይጠፋ ሰው ለዘላለም በክብር ወራሽ የሁሉ እግዚአብሔር ስራ ይሄንን ሳይመከተል ጉዳይ የመፈነግ ጉዳይ በዚህ ሁሉ ነገር የታሪክ ባለቤት ሆኖ ተመለከተ እግዚአብሔር።
አሜን።
የታሪክ ባለቤት ሁሉ ነገር ሲያየ ነበር እግዚአብሔር ጣልቃ ይገባ ሰውን ማዳን ነው። አዳምን ነው ታሪካለ ኮስሙክ እናንተ አብርሃም አብርሃም ብላችሁ ያብርሃም ስለዚህ ትራምፕ ከመያዘን እግዚአብሔር ጋር ሰንሻ። አሜን
አሜን።
የሚቀጥለው ማክሰኞ አይደለም ማርች 7